ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ለክርስትና እምነት ተከታዮች እንኳን ለደመራ በዓል በሰላም አደረሳችሁ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አጋጣሚ ተጠቅሜ ይችን ነገር እኔ በትንሹም ቢሆን ካደረግኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ።
ወጣት መስፍን ሹመትን የተመለከት ነው። በደሴ ከተማና አካባቢዋ ማህበራዊ ገጾችን በመጠቀም በጎ ተግባራትን እያከናወነ ያለ ወጣት ነው። ሙሉ ጉዳዩን ቆየት ብለን እናሰማችኋለን። እንዲሁም የመስቀል በዓልን አከባበር የሚመለከቱ መሰናዶችና ሌሎች ጉዳዮችንም በምሽቱ ይዘናል። ሀብታሙ ስዩም ሳስተናግዳችሁ አመሻለሁ። ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር።
አጋጣሚን ተጠቅሜ ይችን ነገር እኔ በትንሹም ቢሆን ካደረግኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ።
ወደ ቀዳሚው ዝግጅታችን እንሻገር። ማህበራዊ ሚዲያ ከተለያዩ ስፍራዎች የሚገኙ ሰዎችን የተለያዩ ሐሳቦች የሚያስተናግድ ዲጂታል አውድማ ነው። አንዳንዶቹ ለዋዛ፣ አንዳንዶቹ ደግሞ ህይወትን ለሚቀይር ቁም ነገር ይጠቀሙበታል። በመቀጠል የምናስተዋውቃችሁ ወጣት መስፍን አራጌ የሚያስተዋውቀን ወጣት ማለት ነው። ከሁለተኛው ወገን የሚመደብ ነው። ማህበራዊ መገናኛን በመጠቀም ተቀባይነት ያገኘ የበጎ ተግባር ስራ እያከናወነ የሚገኝ ወጣት ነው። መስፍን ይቀጥላል።
የደሴ ከተማ ኗሪዋ ወይዘሮ ሩቅያ ኢማም እንደ አዲስ የተከሰቀሰውም ሆነ የዛሬ ዓመት የነበረው የሰሜኑ ጦርነት በህይወታቸው ላይ ጥቁር ጠባሳ ጥሎ እንዳለፈ ይናገራሉ።
ባለቤቴ አሁን የዛሬ ዓመት ነው የሞተው። በጁንታው ቴሩ የሚባል ሀገር ሹፌር ነበር። ጁንታ ባሌን ጎማው መቱበት። 14 ሰው ናቸው የሞቱት። አስክሬኑን ይዤ መጣሁ፣ ቀበርኩ። ትውልድ ሀገር ይዝ ስለሆነ ዓመት የተጠቀመኩ ምንም ነገር ገቢ የለኝም። ያው በአላህ ይሁን ነው የምኖረው።
የትዳር አጋራቸውን ሞት ተከትሎ ስድስት ቤተሰብን የማሳደግ ሸክም በአንዷ ወይዘሮ ላይ መውደቁ በየቀኑ ከሚያሻቅበው የገበያ ዋጋና የኑሮ ውድነት ጋር ሲዳመር ፈተናውን ፈታኝ አድርጎባቸዋል። በተለይ ከልጆቻቸው ሶስቱ ተማሪዎች መሆናቸውን ተከትሎ የመማሪያ ደብተርና እስክሪፕቶ ማሟላቱ ለወይዘሮ ሩቅያ ባጎበጣቸው ሸክም ላይ ሌላ ጫና ሆነ። አንድ ደርዘን ደብተር 950 ብር የምገዛበት ይቅርና የዕለት ጉርሳችንን ለመሸፈን ችግር ነው ነበር ያሉት። በቀን ስራ በሚያገኙት አነስተኛ ገቢ እሳቸውን ጨምሮ አራት ቤተሰብ የሚያስተዳድሩት ወይዘሮ ገነት ምትኩ የተባሉ የከተማዋ ነዋሪም ጦርነቱን ተከትሎ የመጣውን የኑሮ ውድነት ለመቋቋም መቸገራቸውን ይገልጻሉ።
በጁንታ ሰዓት ብዙ ነገር አሳልፈን ነበር። አሁን በኑሮ ውድነት ብዙ ነገር ተፈጥሯል። አሁን እኔ ሶስት ልጆች አሉኝ። ትልቋ የ11ኛ ክፍል ተማሪ ናት። እድሜዋ 17 ነች። ትንሿ እዙ የ11ኛ አመት ልጅ ናት። 5ኛ ክፍል ናት። ሶስተኛው ደግሞ ኬጂስቱ ገብቷል።
የልጆቻቸውን ተምሮ የመለወጥ ህልም በጉጉት የሚጠባበቁት ወላጆች የመማሪያ ደብተር ዋጋ ከገቢያቸው በላይ መሆኑን ተከትሎ በጭንቀት ላይ ሳሉ ነበር ወጣት መስፍን ሹመት በአካባቢው መጠሪያው ማኛ ከጎናቸው የደረሰው። ወጣቱ ለአካባቢው ማህበረሰብ እንግዳ አልነበረም። ከከተማ እስከ ክልል በድንቅ እግር ኳስ ተጫዋችነቱ ይታወሳል። ዛሬ እንደሱ አባባል ጫማውን እንጂ ልቡን አልሰቀለም። የትናንት የስኬቱ ምንጭ የሆኑት የአካባቢው ሰዎች ለችግር ተዳርገው ቆሞ ለመመልከት አልደፈረም። ይልቁንም የነበረውን ተቀባይነትና ጥብቅ ማህበራዊ ግንኙነት ለበጎ ተግባር አዋለው እንጂ
በአብዛኛው በቃ የሁሉ ህዝብ በዚህ ባለው ጦርነት በአስቀያሚ ብዙዎቻችን ከስደት ነው የተመለስ ነው። ብዙ በችግር ነው ያሳለፈው። ችግሩንም ለመግለጽ የማይችል ማህበረሰብ ነው።
ለተቸገሩት አንደበት መሆንን ቀዳሚ ተግባሩ አደረገ።
ያየኋቸው ሁለት ትምህርት ቤቶች ነበሩ፣ ስልካምባና ሮቢት። እነሱን ነበር በቃ ቢያንስ 30 ተማሪ እንኳን ለነዚህ ተማሪዎች ብሰጥ ደብተር ከጓደኞች ከዛም ተቀብዬ ነበር ያሰብኩትኝና በማህበራዊ ሚዲያ እንመካከር የሚል እንትን ፖስት ካረኩ በኋላ የሚመጣው ምላሽ እኔ በቃ እኔ እንዴት ብዬን በእኔ ቦታ አሁን ሁሉን ነገር እኔ ለመንገር በእኔ ቦታ መሆን አለብህ አንተ።
በአካባቢውም ሆነ ከሀገር ውጭ ላሉ የቅርብ ጓደኞቹ ያደረገው የድጋፍ ጥሪ ተሳክቶለት ከ550 እስከ 600 ለሚሆኑ ተማሪዎች የመማሪያ ደብተርና እስክሪፕቶ ማበርከት ችሏል። ከአንድ ወር ባልበለጠ የማህበራዊ ቅስቀሳ 400 ሺህ ብር የሚገመት ድጋፍ ማድረጉን በስኬት ቢያነሳውም ካለው ማህበራዊና ኢኮኖሚያዊ ጫና አንጻር ድጋፉ አባይን በጭልፍ አይነት ነው ብሏል።
በጣም እኔ እንጃ ከውጭ የሚላከው ከሀገር ውስጥ ከራሴ ያሉት ያለበት ቦታ ራሱ መተው የሚሰጡ ሰዎች ጥቃን ይደስ እንደሚል ለነግራችሁ።
ከሶስት ልጆቻቸው ሁለቱ በመስፍንና በጓደኞቹ ድጋፍ ተጠቃሚ መሆናቸውን የሚናገሩት ወይዘሮ ርቅያ መስጋናቸውን የገለጹት እንዲህ ብለው ነበር።
እኔ በሰዓቱ ይሄ ደብተር ከጉድ ነው ያወጣኝ። ምንም የቀንም የወርም ገቢ የለኝም። ዝም ብዬ ቤቴን ዘግቼ ሳለቅስ አላህ ደርሶልኛል። እኔ ለሁለቱ ልጆች ሰጥቶልኛል። ተጉድ አውጥቶኛል። አላህ ይስጥልኝ። አመሰግናለሁ። በከባድ ሰዓት ደርሶልኛል። አላህ ይስጥልኝ። ልጆቼም ሳያለቅሱ ልጆቼም አንገታቸውን ሳይደፉ ደርሶልኛል። አመሰግናለሁ። አላህ ይስጥልኝ። አጅሩን አላህ ይክፈለው።
ወይዘሮ ገነትም በጭንቅ ቀን የደረሰ በረከት ብለውታል ስጦታውን።
በዚህ አጋጣሚ 950 ብር አውጥቶ ከመግዛት እግዚአብሔር ይስጦ፣ እግዚአብሔር ይባርከው። ለአንዷች እያለሁ ሁለቱን ደግሞ እግዚአብሔር ያውቃል።
ሁለቱ እንዴት ሊያደርጓቸው ነው?
እንግዲህ ያው እየሰራሁ።
የትምህርት ዘመኑ ጀምሯል?
አዎ ጀምሯል።
የትምህርት ዘመኑን እና ከጀመረ ግዴታ ማሟላት አለብኝ።
ያው የአንዷን አንዷ ተሟልቶልኛል። የአንዷን ገዝቻለሁ። የትንሹ ነው ያው አምስት ደብተር ነው። ገና ብዙም ስላልተስተካከለ እደርሳለሁ ብዬ
የመስፍንና ጓደኞቹ ድጋፍ ባይደርስላቸው ሊያጋጥማቸው የሚችለውን ፈተና ወይዘሮ ሩቅያ ሲገልጹ፣
ምንም ማድረግ አልችልም። ምናልባት እለምናለሁ ካለው ሰው፣ ካልሆነ ግን ቤቷ ይሄ ናቸው። በቃ ምንም ላደርግ አልችልም። እኔ ምንም የወርም የቀንም ገቢ የለኝም አልኩ። ሀዘንተኛ ነኝ።
በአንጻሩ መስፍን ድጋፉ እንደ አዲስ አመት ስጦታ እንጂ እንደ እርዳታ እንዲታይ አይፈልግም። ከተሰጠኝ አንጻር የሰጠሁት ኢምንት ነው የሚል አቋም አለው ወጣቱ።
እንደ ችግረኛ እንዲታዩ አንፈልግም። በቃ ድጋፍ እያደረግንላቸው እንዲበረቱ፣ ያለፈችውን የጦርነት ጊዜ ቢያንስ ከህሊናቸው የሚያወጡበትን መንገድ ለማድረግ ነው እንጂ ያሰብኩትኝ እንደ እርዳታ በቃ እንዲያዩት አልፈልግም። ሌላው ቀርቶ እነሱ ፎቶ እንዲነሱ ራሱ አልፈልግም። ኳስ ተጫውቼ ያደግኩት በክለብም ደረጃ ተጫውቻለሁ። በአማራ ክልልም ደረጃ በፕሮጀክት ክልሌን ወክዬ ብዙ ሀገር ተጫውቻለሁ። ኳስ ተጫውቼ እንደማደጌ ህብረተሰቡ ለኔ ያደረገው ነገር ላቅ ያለ ነው። እኔ ግን አሁን ያደረግኳት ነገር ምንም ናት፣ ትንሿን ነው ያደረግኩት። እግዚአብሔር ታክሎበት ይሄ ነገር በቃ ተፈጸመ። ክብሩ ለለሱ።
የመተጋገዝ ባህልን ተከባብሮ የመኖር ሴትን ያደገበት ከተማ እንዳስተማረው የሚናገረው መስፍን እሱም የአካባቢው ውጤት መሆኑን ጠቅሷል።
ከሳላይሽ እስከ ሸርፍተራ እስከ መንበር ፀሐይ ባለው በቃ ያደግኩበት አካባቢ ነው እና ያው አኗኗራችን ምንም የታወቀ ነው። ሁላችንም አንዱ አንዱን ይበላል፣ አንዱ አንዱ ቤት ሄዶ ነው የሚያድረው። ልብሳችንን የምንቀያየረው እስቲል ኳስ ተጫውተን እንኳን ስንመጣ ከሶትኔችን እየተቀያየረ ነው የምንገባው። ሃይማኖት መከፋፈል የለም። ሁላችንም እኛ መድኃኒዓለም ስንሄድ እኮ የኔ ሙስሊም ጓደኞች ናቸው አብረውኝ የሚመጡት። ሸዋበር መስጊድ እኮ እነሱ ሊሰግዱ ሲገቡ እኛ ውጭ ላይ አስፓልት ላይ ኳስ እየተጫወትን ነው የምንጠብቃቸው። አስተዳደጊ እንደዛ ነው ያሳደገኝ እና ይህ አስተዳደጊ ለእንደዚህ አይነት ነገር እንዳስብ ብዙ ነገር አድርጎኛል።
የመስፍን አብሮ አደግና አሁን በሚሰራበት ኢትዮ ቴሌኮም ሰሜን ምስራቅ ሪጅን የስራ ባልደረባ የሆነው ብርሃነ ስላሴ በቀለ ሀሳቡ ሲጠነሰስ ተግባራዊነቱ ላይ ስጋት ገብቶት እንደነበር ያስታውሳል።
የመጀመሪያ ስጋታችን ፋይናንሻል ችግር ያጋጥመዋል ብዬ ነበር ያሰብኩት። እሱም እንደዛውን ነበር ያለው። ግን እስቲ እንሞክረው ነገሮችን ሲያነሳልኝ እኔም እንትን አልኩት። የዚህን ጥረት በዋናነት የተጠቀመበት ሶሻል ሚዲያውን አብሮነቱን አሁን እንደ ደሴ ልጅነቱን ብዙ ሰዎች አሉ በስሩ የሚያውቃቸውና እነዛን ሰዎች በማስተባበር ነው። አሁን ባሳለፍናቱ ጥቂት ወራቶች ህወሓት እዚህ ደሴ ከተማ ላይ ወረራ ስታካሄድ ብዙ ባለሀብቶች ጠፍተው ሄደዋል። ኢቭን ንብረታቸውን ትተው ማለት ነው። ሲመለሱም ግን ያንን ንብረት አግኝተውታል። ነገር ግን ከዛ ካለፈው ነገር ላይ ተነስተው አሁንም ይህንን አብሮነት የሚባለውን ነገር ሲያከናውኑ አታይም። ይሄ ግለሰብ ግን ምንም ነገር ሳይኖረው ተነስቶ ሶሻል ሚዲያን መሰረት አድርጎ ብቻ ተነስቶ ሰዎችን አስተባብሮ ለአራት ትምህርት ቤት መርዳት ማለት እንደ ተቋም ትልቅ ነገር ነው። ምንም አይነት እንካም የለውም። የሹፍርና ስራ ነው እየሰራ ያለው። መንግስት እንኳን ምን አይነት ነገር ሊያደርግለት እንደሚችል እኔ አላቅም። ይህንን ነገር ማስተካከል አለበት መንግስትም በራሱ ማለት ነው። ይህን ጥሩ ነገር እየፈጸመ ያለን ሰው ማበረታታት ነው ያለበት።
እንዲህ አይነት አስተሳሰቦች ሲጎለበቱ የህዝብና የሀገር አንድነት ይጠነክራል ይላል ብርሃነ ስላሴ።
ትዕቢትን ልታጠፋው፣ ስግብግብነትን ልታስወግደው የምትችለው በአብሮነት ብቻ ነው። በቃ በሌላ በምንም አይደለም። ብዙ ባለሀብቶች ጥለው ሲሄዱ ይህንን ንብረታቸውን አይተናል። በአይሱዚም ተጭኑ ይሄዳሉ። ከላይ ሆኖ ባለ ሆቴሎች፣ ሆቴል ባለቤቶች፣ ስፓንት ተመልሶ ግን መጥተዋል። ምንም ግን ያረጋው አይደለም። አሁንም ለ እንደዚህ የተቸገሩ ሰዎችን ግን መርዳት አለበት። መስፍን ለኔ ግለሰብ ሳይሆን አሁንም ደግመዋለሁ ተቋም
ማህበራዊ ሚዲያው የጥፋትና የጥላቻ መቀስቀሻ በሆነበት በዚህ ሰዓት መስፍን ለበጎነትና ለመተጋገዝ አውሎታል የሚሉት ደግሞ የደሴ ከተማ አስተዳደር ምክትል ከንቲባ ሱሌማን እሸቱ ናቸው።
እንግዲህ ደሴ ከተማ ላይ በነገራችን ላይ ብዙ ቅን ልብ ያላቸው ሰዎች አሉ። ከዚህ ቀደምም እንደሚታወሰው ታክሲ ላይ በርካታ ብር አግኝቶ የመለሰ ወጣት አለ። ዛሬ ደግሞ እንደዚሁ ወጣት መስፍን በተለይ ማህበራዊ ሚዲያ ለበጎ ነገር በመጠቀም ግንባር ቀደም ይሆነ ወጣቶችን ነው እንደ ከተማ አስተዳደር። ያው እንደሚታወቀው ማህበራዊ ሚዲያ በጣም ለኩይ ተግባር የሚያውለው ሰው በርካታ ነው። ግን መስፍን በማህበራዊ ሚዲያ እንደሱ አይነት ቅን ልብ ያላቸውን ሰዎች በማስተባበር በማሰባሰብ ደሴ ከተማ ላይ ለሚገኙ አቅም ለሌላቸው ተማሪዎች ደብተር እስክሪብቶ በማሰባሰብ በርካታ ተማሪዎችን አግዟል፣ በርካታ ቤተሰቦችን አግዟል። እንግዲህ ይህ ልጅ እኛም በከተማ አስተዳደር ደረጃ በጣም የከተማችን የበጎ ተግባር አምባሳደር ብለን ከሾምናቸው ሰዎች አንዱ ነው። ዛሬም እውቅና እየተሰጠው ይገኛል። በአጋጣሚ ሆኖ የክረምት በጎ ፈቃድ አገልግሎት የማጠቃለያ ፕሮግራም ላይ ግን ወጣት መስፍንን እውቅና ሰጥተነዋል። በጥቅሉ እንዲህ አይነት ሰዎችን ከተማ አስተዳደሩ ያበረታታል።
መስፍንም አገሬውን አገር ወዳድ የሚያደርገው እያንዳንዱ የድርሻውን በአቅሙ ማበርከት ሲችል ነው ይላል።
አጋጣሚን ተጠቅሜ ይችን ነገር እኔ በትንሹም ቢሆን ካደረግኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ፣ ብዙ ነገር ማድረግ እንችላለን። አገራችን በኢኮኖሚም በጦርነትም በብዙ ነገር ተጎርታለች። ስለዚህ እናግዛት፣ እሷ ብዙ ነገር አድርጋልናለች።
ከዚህ የበለጠ ይስጠው። ለሱ በጣም ምስጋና ነው የማቀርበው። ለምን ለእኔ ብቻ ሳይሆን የደረሰው ለሁሉም ህብረተሰብ ደርሷል። እሱ ለወገኖቹና ለማህበረሰቡ አስቦ ይሄን ሲያደርግ ሌላው ማህበረሰብ ማሰብ አለበት፣ የእሱን አርአያ መከተል አለበት እላለሁ።
ውጭ ያሉትም ባላችሁበት እግዚአብሔር ይስጥልኝ፣ አመሰግናለሁ። እናንተ የላካችሁልኝ እናንተ ከጎኔ ባትሆኑ ይህን ያክል ነገር ማድረግ እንደማልችል በዚሁ አጋጣሚ ለእናንተ መንገር እችላለሁ። ምርቃኑ ለእኔ የተመረቅኩት ምርቃን የእናንተ ነው። ደግሞ በዚህ ሰዓት አሁን ከምርቃን በላይ የሚያስፈልገን ነገር ያለ አይመስለኝም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ በጣም ደስ ብሎናል። ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ የሚከበረው የደመራ በዓል እየተከናወነ ይገኛል። ይሄ የደመራ በዓል እንግዲህ የዋናው የመስቀል በዓል ዋዜማ ነው። መስቀል ደግሞ እጅግ በደመቀ ሁኔታ ከሚከበርባቸው ስፍራዎች መካከል አንዱ ደቡብ ኢትዮጵያ ነው። በዚያ ያለውን አከባበር ዮናታን ዘብዴዎስ በመቀጠል ያካፍለናል።
በበርካታ የደቡብ ክልል አካባቢዎች በደማቅ ሁኔታ የሚከበረው የመስቀል በዓል ትናንት በጋሞ ዞን አርባ ምንጭ ከተማ በድምቀት መከበር ጀምሯል። በጉራጌ መስቀል፣ በሃዲያ ያሆዴ፣ በወላይታ ጌፋታ፣ በጎፋ ገዜ መስቀላም፣ በከምባታ ማሰላም፣ በከፍቾ ማሽቃሬ ባሮ የተባለ የሚጠራውና በሌሎችም በርካታ የክልሉ አካባቢዎች በስፋት የሚከበረው ይህ የመስቀል በዓል በጋሞ ዞን ሲከበር የነበረው ድባብም የተለየ ነበር። የጋሞ ዞን አስተዳደር አቶ ብርሃኑ ዘውዴ የዮም መስቀላ በዓል የምስጋናና የእረፍት እንደዚሁም አሮጌውን ሸኝተን አዲሱን ዓመት የምንረከብበት በዓል ነው ሲሉ ተናግሯል።
ዮም መስቀላ አሮጌውን ዓመት ከእንደ ስኬቱና ከእንደ ጉድለቱ አሽቀንጥሮ በመጣል በአዲስ ዓመት ለምስጋና፣ ለእረፍት፣ ለእርቅ፣ ለይቅርታ፣ ለደስታ፣ ለመተሳሰብ፣ ለመከባበር፣ ለአንድነት፣ ለአብሮነት ግልጽና ቁርጥ አቋም የሚያዝበት እና የሚተገበርበት ወቅት ነው። በዓሉ ሲቃረብ በአመቱ አድርተው የሚያጉላ ጊዜያቸውን የጨረሱ ሙሽሮች፣ የባህላዊ አስተዳደር ሹመት የተቀበሉ አባቶች፣ በአመቱ ለሀገራቸው ዘምተው ጀግንነት የፈጸሙ ጀግኖች፣ ከህዝብ የሚቀላቀሉበት የመስቀል ቅበላ የሚመሰርበት የሶፈት ስነ ስርዓት የሚከናወንበት እንዲሁም የወር መስቀል መቃረቡን የሚገልጹ የዶላሽ ጭፈራዎች እና ዘመኖች ሁሉም የሚዘምሩበት እና የሚጨፍሩበት በዓል ነው።
ትናንት በአርባ ምንጭ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደው የአከባበር ስነ ስርዓት ቁጥራቸው እየበዙ የዞኑ ነዋሪዎች፣ የየክልል የመንግስት ተወካዮች፣ ሚኒስትሮችና የተለያዩ ሀገራት አምባሳደሮች ተገኝተው የደመራ ስርዓትም ተካሂዷል። በዓሉ የተለያየ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን በስነ ስርዓቱ ላይ የተገኙት ያነጋገርናቸው ወይዘሮ ባንጀባራ ተናግሯል። በዓሉ ሴቶች በሰፊው የሚሳተፉበት እንደሆነ የገለጹት ወይዘሮ ባንጄ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ሶፍ የተሰኘ ስነ ስርዓት የበዓሉ አንድ አካል መሆኑን አብራርተዋል። በበዓሉ ላይ በእንግድነት የተገኙት የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ይህ በዓል በበርካታ አካባቢዎች የሚከበር ለባህላዊ ሴቶች እውቅና የሚሰጥበትና አስተዋጽኦአቸው የሚወሳበት ጭምር ነው ብሏል። እውቅና ከሚገባው ባህላዊ ሴቶች መካከል አንዱ ነው ያሉት የጋሞ አባቶች የይቅርታ የሽምግልና ስነ ስርዓት ተክሰው የኢትዮጵያ ወቅታዊ ችግር የሚፈታውም እነዚህን በመሳሰሉ ባህላዊ ሴቶቻችን ነው ሲሉ ተናግሯል።
የጋሞ የሀገር ሽማግሌዎች ከጸብ ይልቅ ፍቅርን፣ ከመገፋፋት ይልቅ ይቅርታን ተንበርክታችሁ ያስተማራችሁን አርአያዎቻችን ናችሁና እጅግ በጣም እናከብራችኋለን። የጋሞ የሀገር ሽማግሌዎች እየገጠሙን ላሉ ችግሮቻችን ሁሉ መፍትሄው እጃችን ላይ መሆኑን አስገንዝባችሁናል፣ አስተምራችሁናልና የእናንተን ባህልና እሴት በመላ ኢትዮጵያ እንዲሰፋ ማድረግ ይጠበቅብናል።
በጋሞ ዞን አርባ ምንጭ ከተማ በድምቀት የተከበረ የሚገኘው የዮው ማስቀላ በዓል እስከ ያዝነው ወር መጨረሻ በተለያዩ ባህላዊ ስርዓቶች እየተከበረ ይዘልቃል። ዛሬ ደግሞ የኢርድ ስርዓት መፈጸም ጀምሯል። በዞኑ በድምቀት እየተከበረ ያለው ይህንን በዓል በሌላ ዝግጅት በስፋት ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አርባ ምንጭ።
ዮናታን እናመሰግናለን። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ሳምንታዊው የስፖርት መሰናዶው በኬኔዲ አባት አማካኝነት በመቀጠል ይቀርባል።
በበርሊን ማራቶን ኢትዮጵያዊቷ ትዕግስት አሰፋ የቦታውን ክብረ ወሰን በማሻሻል ስታሸንፍ፣ ኬንያዊው ኪፕቾጌ ደግሞ በራሱ ተይዞ የቆየውን የዓለም ክብረ ወሰን ሰብሯል። ትናንት መስከረም 15 በጀርመን በርሊን በተካሄደው የማራቶን ውድድር የቦታውን ክብረ ወሰን ከማሻሻል ባለፈ በርቀቱ የኢትዮጵያን ክብረ ወሰንም በመስበር ነው አትሌት ትዕግስት አሰፋ ያሸነፈችው። አትሌቷ የማራቶን ውድድሩን ያጠናቀቀችበት 2 ሰዓት ከ15 ደቂቃ ከ37 ሰከንድ ከዓለም ክብረ ወሰን ባለቤቷ ብሪጅድ ኮስጌና ከፓውላ ራድክሊፍ ሰዓት ቀጥሎ በታሪክ ሶስተኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላዋ ኢትዮጵያዊት ትዕግስት አባይቸው ውድድሩን በሶስተኝነት ስታጠናቀቅ፣ ሁለተኛ የወጣችው ኬንያዊቷ ሮዝመሪ ዋንጅሩ ናት። በወንዶች ምድብ ደግሞ ኬንያዊው የርቀቱ ኮከብ ኤልዩድ ኪፕቾጌ ከአራት ዓመታት በፊት በዚያው በበርሊን በራሱ የተያዘውን የዓለም ክብረ ወሰን በ30 ሰከንድ በማሻሻል አሸንፏል። የ37 ዓመቱ ኪፕቾጌ ውድድሩን ያጠናቀቀው በ2 ሰዓት ከ01 ደቂቃ ከ09 ሰከንድ ነው። 38 ኪሎ ሜትር ከሮጥኩ በኋላ የዓለም ክብረ ወሰንን መስበር እንደምችል አውቄ ነበር ያለው ኪፕቾጌ ክብረ ወሰኑን በበርሊን በመስበሬ ወደር የሌለው ደስታ ተሰምቶኛል ስለማለቱም የዓለም አትሌቲክስ ዘገባ ያመለክታል። ከአትሌት ኪፕቾጌ በ4 ደቂቃ ከ49 ሰከንዶች ዘግይቶ በመግባት ሁለተኛ የወጣው የሀገሩ ልጅ ማርክ ኮሪር ሲሆን፣ ኢትዮጵያዊው ታዱ አባተ ደግሞ ሶስተኛ ሆኗል። የ20 ጊዜ የግራንድ ስላም ሻምፒዮኑ ሮጀር ፌዴረር ቅዳሜ ዕለት በይፋ ጡረታ ወጥቷል። ከሌላው ስመጥር የሜዳ ቴኒስ ተጫዋች ራፋኤል ናዳል ጋር በቡድን ከተሰለፈበት የለንደኑ የላቨር ካፕ የፍጻሜ ጨዋታ ሽንፈት በኋላ ሮጀር ፌዴረር ፕሮፌሽናል ቴኒስን በእንባ ተሰናብቷል። በእለቱ የነበሩ ተመልካቾችም የ41 ዓመቱን ስዊዘርላንዳዊ በረዘመ ጭብጨባ ሸኝተውታል። በሜዳ ቴኒስ ታሪክ ከዓለማችን ምርጥ ተጫዋቾች መካከል አንዱ የሆነው ፌዴረር በሰጠው አስተያየት የስንብቱን ቀን አስደናቂ ነበር ካለ በኋላ ደስተኛ ነኝ፣ አላዘንኩም፣ እዚህ በመድረሴ በጣም ደስ ብሎኛል ሲልም አክሏል። ፌዴረር የረጅም ጊዜ ተቀናቃኙን ናዳልንና ሌሎች ተጫዋቾችን እያቀፈ ሲሰናበትም በእንባ ታጅቦ ነበር። የ36 ዓመቱ ስፔናዊ ናዳልም እንባውን መቆጣጠር ተስኖት ሲያነባ ተስተውሏል። በአውሮፓና በተቀረው ዓለም መካከል በሚካሄደው ዓመታዊው የላቨር ካፕ ውድድር ፌዴረርና ናዳል ከአሜሪካውያኑ ጃክ ሶክና ፍራንሲስ ቲያፎ ጋር ገጥመው በጠባብ ልዩነት ተሸንፈዋል። የቀዳሚው ሽንፈት የቀድሞው የዓለም ቁጥር 1 ሮጀር ፌዴረር የ25 ዓመት ፕሮፌሽናል የሜዳ ቴኒስ ህይወቱ ያበቃበትም ሆኗል። ሆላንዳዊው ሌዋንዶስኪ በኳታር 2022 የዩክሬንን አርማ በክንዱ ላይ እንደሚለብስ አስታወቀ። የፖላንድ ብሔራዊ ቡድን አምበል ሮበርት ሌዋንዶስኪ ከሩሲያ ጋር በጦርነት ውስጥ ለምትገኘው ዩክሬን ያለውን አጋርነት ለማሳየት በዓለም ዋንጫው ላይ የዩክሬንን አርማ እንደሚለብስ ይፋ አድርጓል። የባርሴሎናው አጥቂ ከቀድሞው የዩክሬን አምበልና አሰልጣኝ ሼቭቼንኮ ጋር በዋርሳው ብሔራዊ ስታዲየም ተገናኝቶ በኳታር የሚለብሰውን ልዩ ሰማያዊና ቢጫ ቀለም ያለው ክንድ ላይ የሚደረግ አርማ በስጦታ ተቀብሏል። ዩክሬን ለዓለም ዋንጫ ማለፍ ሳትችል የቀረች ሲሆን ሌዋንዶስኪ የዩክሬን ህዝብ ብቻውን እንዳልሆነ ለማስታወስ በህዳር ወር በሚጀምረው የዓለም ዋንጫ ላይ ሼቭቼንኮ ያበረከተልኝን አርማ እለብሳለሁ ብሏል። ሌዋንዶስኪ የሩሲያ ጦር በዩክሬን ላይ በየካቲት ወር ወረራ በጀመረ በቀናት ውስጥ ወረራውን እንደሚቃወም መግለጹ ይታወሳል። የእንግሊዝ እግር ኳስ ማህበር ለኳታር ስደተኛ ሰራተኞች ካሳ በመጠየቅ ከጀርመን አቻው ጎን ተሰለፈ። በኳታር አስተናጋጅነት ለሚካሄደው ለዘንድሮ የዓለም ዋንጫ መሰረተ ልማት ሲገነቡ ጉዳት የደረሰባቸውና ህይወታቸው ያለፈ የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈላቸው የእንግሊዝ እግር ኳስ ማህበር ባለፈው ረቡዕ ጥያቄ አቅርቧል። ማክሰኞ ዕለት ደግሞ የጀርመን እግር ኳስ ማህበርና አራት ዋና ዋና የፊፋ ስፖንሰሮች ፊፋና የኳታር የሀገር ውስጥ አዘጋጆች ለስደተኛ ሰራተኞችና ቤተሰቦቻቸው ካሳ እንዲከፍሉ ግፊት አድርገዋል። ባለፈው ሳምንት የወጣ አዲስ የአምነስቲ ኢንተርናሽናል ጥናት እንዳመለከተው 70 በመቶ የሚሆኑ የኳስ ደጋፊዎች የየሀገሮቻቸው መንግስታት ከውድድሩ ጋር በተያያዘ በተፈጸሙ የሰብአዊ መብት ጉዳዮች ላይ እንዲናገሩ ይፈልጋሉ። ስደተኛ ሰራተኞች እንዲካሱ የሚጠይቁ ድምጾችን ለመቀላቀል የእንግሊዝ ባለስልጣናት እስካሁን ድረስ ፈቃደኝነት ባያሳዩም የሀገሪቱ የእግር ኳስ ማህበር ግን በግንባታ ፕሮጀክቶች ላይ ጉዳት የደረሰባቸው ወይም ለህልፈት የተዳረጉ ሰራተኞችና ቤተሰቦቻቸው እንዲካሱ ከመጠየቅ ባለፈ በኳታር የስደተኛ ሰራተኞች ማዕከል እንዲመሰረትም ማግባባት ጀምሯል። የማህበሩ ዋና ስራ አስፈጻሚ ማርክ ቡሊንጋም በሰጡት መግለጫ ህይወታቸውን ላጡ ወይም በግንባታ ፕሮጀክቶች ላይ ጉዳት ለደረሰባቸው የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈል የምናደርገውን ግፊት እንቀጥላለን ብለዋል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዷችን እንሻገር። ድሬዳዋ ኢትዮጵያ ውስጥ ከሚገኙ ደማቅ ከተሞች መካከል አንዷ ናት። ታዲያ የከተማዋን ድምቀትና ውበት አንዳንድ የሚያደበዝዘው ቆሻሻና ተረፈ ምርት በተገቢው መንገድ ለማስወገድ አዲስ መላ በከተማዋ ተዋውቋል። አዲሱ የቆሻሻ ማብለያ ለተወሰኑ የከተማዋ ወጣቶች የስራ እድልም ሆኗል ይለናል አዲስ ቸኮል በመቀጠል በሚያሰማን ዘገባው።
በአሁኑ ሰዓት በአካባቢ ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለማዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደ መጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሃይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነው ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል።
ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይልም፣ ዲግሬድ አያደርግም እና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጥረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለው።
የአይላንድ ኮዳዎችን መልሶ ጥቅም ላይ ለመዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው የፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበ የሚናገረው።
ምርቱንም 90% ለዓለም አቀፍ 10% ለሀገር ውስጥ ገበያ ለመዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር
ፋብሪካው ግብዓቶቹን በወጣቶችና ሌሎችም ስራዎች አማካኝነት ከየአካባቢው የሚሰበስብ በመሆኑ እስከ 10,000 ለሚሆኑ ሰዎች የሥራ ዕድል እንደሚፈጥርና ከድሬዳዋ አልፎ ሐረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ኮዳዎች መልሶ ጥቅም ላይ መዋል አቅም እንዳለው ነው አቶ አበበ የሚናገረው።
አሁን ላይ ከ30 የሚበልጡ ማህበራት ድሬዳዋ ላይ ተቋቁመዋል። ለኛም እያስረከቡ ነው ያሉት። ይሄ በአሁን ላይ ያሉት ናቸው። ወደፊት ደግሞ ከ100 በላይ ማህበራት ይኖራሉ ተብሎ ይታሰባል። በዚህ የሥራ ዕድል ተጠቃሚ የሚሆኑ ማለት ነው።
ከድሬዳዋ ውጪ ተመሳሳይ አይነት እንቅስቃሴ የሚያደርጉ ወጣቶችን የማሳተፍ እንደሱ አይነት ዝግጅቶች አሉ። ምስራቅ ሐረርጌ እነሱ
ዋናው ትልቁ ታርጌታችን ከድሬዳዋ ባሻገር ምስራቅ ኢትዮጵያ ነው። ሐረርን፣ ድሬዳዋን፣ ጅጅጋን አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው። አካባቢያችን በጣም ፕላስቲክ ቆሻሻዎች፣ የውሃ ኮዳዎች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ ነው። ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑን ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት የሚችል ነው።
የፕላስቲክ ኮዳዎችን በመሰብሰብ ስራ ላይ የተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ።
የአይላንድ ኮዳዎችንም እየሰበሰብ ትሸጫለች?
በኪሎ 6 ብር ነው
የምትሸጭ ማለት ነው? በቀን ምን ያህል ኪሎ ትሰበስቢያለች?
ኪሎን በብዛት አላውቀውም፣ ግን ግማሽ ሰንዘሪና ምናምን ይሆን በኪሎ አላውቀውም።
ለሳምንት ሁለት ሰንዘሪና ማለት አንድ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው።
አጎበር
እሱ ስንት ኪሎ ይይዛል?
43 ኪሎ።
ስለዚህ በሳምንት እሱ ሁለት እሱ ትሰበስቢያለሽ። ስንት ኪሎ ይይዛል እሱ?
43 ኪሎ።
43 ኪሎ በስድስት የእሱን ሁለት ትወስዳለሽ በሳምንት ማለት ነው።
የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል።
አባይ በቀል
እስኪ ኮዳ እየሰበሰቡን ያገኘሁት መቼ ጀምሮ ነው መሰብሰብ የጀመሩት?
አሁን ነው ገና ይሄንን የጀመርኩት።
ኦኬ። የሚሰበሰቡ ሰዎች ሰምተው ነው? ምን ጥቅም አለው?
አይ ሰው ምን አላችሁ ሲለቅምና ሳይ ውጤት አለው ሲሉ ለቀሙ።
የሚረከቡት ሰዎችን አግኝተዋቸዋል?
እዛው ወደዛ አለን ነግርሻለን ስላሉ በቃ ነው የማጠራቅመው።
የዛሬ 10 ዓመት ገደማ በኢንፎርሜሽን ኮሚኒኬሽን የተመረቀው ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል።
እኔ ግራጁዌት ያደረኩትኝ በኮምፒውተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥሬ አላውቅም። በራሴ ስራዎች ላይ ነው የተሰማራሁት እና ኦልሞስት ብዙ ፕሮጀክቶች ላይ ብዙ ክሊያንቶችን ለማፍራት ችለናል እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ።
ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድር ጀዋርም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ ግንኙነት አስታውሳሉ።
በወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም። ምናልባት ለምረቃ ብቻ መጥቼ የከፈትኩኝ ሊመስላቸው ይችላል። ከስር መሰረቱ ሲንቀሳቀሱ ሲሰሩ የነበረው ያኔ ሴቶችና ህጻናቶች ላይ የስራ ሂደት ላይ ወጣት ላይ ሆኜ የኢንጂነር የኮምፒውተር ዝርጋታ የኔትወርክ ዝርጋታዎችን ሲሰሩ የነበረ ሳግዛቸው ነበረ። ወደ ወጣቶችና ስፖርት ኮሚሽንም ስመጣ ደግሞ እነሱም ተከትሎ መጡ። ስቴሽነሪ በማቅረብ ኢቨን ከድሬዳዋ ወጥቶ ሐረር ላይም ጭምር በተለያዩ ዘርፈ ብዙዎች ብዙ ችግሮችን ነው ቀምሶ ያለፉት። እንደገና ወደ ምክትል ከንቲባነት ስመጣ የቦታ ጥያቄ መጣ። ይሄ የቦታ ጥያቄም ደግሞ አንዱ የነሱም ተከራካሪ የነበርኩኝ እኔ ነኝ። ወጣት ስለሆኑ ማግኘት አለባቸው የሚል
ወጣት አበበ ወደፊትም ከዚህ የገዘፈ ፋብሪካ በቅርቡ እንደሚያስጀምር ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም በዓል ይሁንላችሁ።